ይህ ፍኖተ ህብረት የሃፋድን ሬዲዮ ነው። ፍኖተ ህብረት የሃፋድን ሬዲዮ አገልግሎት ከWZHF ሬዲዮ ጋር በመተባበር ዘወትር ቅዳሜ ከቀኑ 8 ሰዓት እስከ 9 ሰዓት በ1390 AM የሚያስተላልፈውን ዝግጅት አሁን ይጀምራል። ጤና ይስጥልኝ እንደምን ሰነበታችሁ አድማጮቻችን። ዛሬ ነሐሴ 9 ቀን 2001 ዓመተ ምህረት ነው። ዝግጅታችንን በዜና እንጀምራለን። ከዜናው በማስከተልም የዜና ዘገባ ዝግጅታችን ይከተላል። ሰነፍ ቢመክሩት ውሃ ቢወቅጡት ከመባል ያድነን በሚል ርዕስ በሃማቱማ የቀረበ ጽሑፍ ካሰማን በኋላ ከኢትዮጵያ ህዝባዊ አብዮታዊ ፓርቲ የኢህአፓ የወጣት ክንፍ ድርጅት ኢወክንድጋ አባላት ጋር በተደረገ ውይይት የዛሬ ዝግጅታችንን እናጠቃላለን። አሁን በቅድሚያ ወደ ዜናው።
አድማጮቻችን በድጋሚ እንደምን ሰንብታችኋል? ከዚህ ቀጥለን ዜናዎችን እናሰማለን። በቅድሚያ ግን አርዕስተ ዜናዎችም ቴዲ አፍሮ ከእስር ተፈታ። አረቦችና የኢሲያ አገሮች የኢትዮጵያን ለመሬት እየገዙ ነው። በወየንና በኬንያ መካከል የዲፕሎማቲክ ሽኩቻ ተጀመረ። የዓለም የምግብ ፕሮግራም በኢትዮጵያ የረሃብ አደጋ ዣምቧል ሲል በድጋሚ አስተነቀቀ። የቤተ ክህነት ትርምስና ቀውስ እንደቀጠለ ነው። ከእርዳታ ማስተባበሪያ 700 ሰራተኞች ተባረሩ የሚሉት ናቸው። ከዚህ ቀጥለን ዜናዎችን በዝርዝር እናሰማለን። በሐሰትና በፈጠራ ክስ በቂም በቀል ፖለቲካ ላለፉት 18 ወራት በወያኔ እስር ቤት ሲማቅቅ የነበረው ታዋቂውና ተወዳጁ አርቲስት ቴድሮስ ካሳሁን ወይም ቴዲ አፍሮ ሐሙስ ዕለት ማምሻውን ከእስር መፈታቱ ታውቋል። አርቲስት ቴዲ አፍሮ ከእስር ቤት ሲወጣ በመቶ የሚቆጠሩ ቤተሰቦቹ፣ ዘመዶቹና አድናቂዎቹ ከእስር ቤቱ በር ላይ በልልታ የተቀበሉት መሆኑ ሲታወቅ፣ በርካታ አድናቂዎቹን ቀኑ ሙሉ በቃሊቲ እስር ቤት በርዳፍ ላይ የአርቲስቱን መፈታት ሲጠባበቁ መዋላቸው ታውቋል። ቴዲ አፍሮ ከእስር ከተፈታ በኋላ በሰጠው አጭር ቃለ ምልልስ በእስር በነበረበት ወቅት ላበረታቱት፣ በጸሎት ላልተያዩት፣ ለሱ ላሰቡና ለተጨነቁ ሁሉ ምስጋና አቅርቧል። ቴዲ አፍሮ በተከሰሰበት ሰው በመኪና ገጭቶ መሄድ፣ የሁለት ዓመትና 18,000 ብር ቅጣት፣ እንደዚሁም የሁለት ዓመት የጊዜ ገደብ በወያኔው ፍርድ ቤት ቢበየንበትም በእስር ቤት ውስጥ ባሳየው ጥሩ ስነ ምግባር የእስር ቅጣቱ በመክሮ መቀነሱ ተገልጿል። የአርቲስት ቴዲ አፍሮ ወዳጅና አድናቂዎች ቴዲ መጀመሪያውኑ መታሰር እንደሌለበት በመግለጽ መፈታቱን በደስታ እንደ ተቀበሉትም ገልጸዋል። ሀገር ወዳድ ዜጎች ደግሞ ቴዲ ስለ ሀገር ባዜመ፣ ስለ ፍቅር በዘፈነ፣ ስለ ሰላም በዘመረ ወንጀል መባሉን በመግለጽ ከእስር መፈታቱ የሀገር ደስታ ነው ማለት አሁንም በየእስር ቤቱ በየማጎሪያ ጣቢያውና በድብቅ እስር ቤት የሚማቅቁ በሺ የሚቆጠሩ ኢትዮጵያን ከሆነ እንዲወጡ ሰንሰለታቸው እንዲበጠስም ድምጻችንን ማሰማት አለብን ይላሉ። በዚህ አጋጣሚ የፍኖተ ህብረት የሀፋ ድምጽ ለቴዲ አፍሮና ለቤተሰቦቹ፣ ለወዳጅና ለዘመዶቹ እንደዚሁም ለአድናቂዎቹ በሙሉ እንኳን ደስ አላችሁ ይላል። የአሜሪካ መንግስትና የሻቢያ አገዛዝ ሚስጥራዊ የዲፕሎማቲክ ግንኙነትና ንግግር መጀመራቸው ታወቀ። በዚህ የዲፕሎማቲክ ንግግር የተሳተፉ የአሜሪካ ዲፕሎማቶች ዋና አጀንዳ አድርገው ያቀረቡት ሻቢያ ለሶማሊያ አማጽያን የሚሰጠውን ድጋፍ እንዲያቆም ሲሆን በተጓዳኝም በወያኔና በሻቢያ መካከል ስላለው የድንበር ውዝግብ መሆኑም ታውቋል። የአሜሪካን ዲፕሎማቶች ከሳምንታት በፊት ከሻቢያ ባለስልጣኖች ጋር ሊቢያ ትሪፖሊ ውስጥ መነጋገራቸውም ታውቋል። ጉዳዩን የተከታተሉ ዲፕሎማቲክ ምንጮች ሻቢያ ከአሜሪካ ጋር ቀጥተኛ የዲፕሎማቲክ ንግግር የወያኔና የሻቢያን የድንበር ውዝግብ አስመልክቶ ማድረጉ ሻቢያ የሶማሊያን ችግር ከራሱ የድንበር ውዝግብ ጋር ማያያዙን ገልጸው ሻቢያ ከአሜሪካን ጋር ግንኙነቱን ካሻሻለና ጥያቄው ተቀባይነት ካገኘ የተባበሩት መንግስታት ድርጅት በድንበሩ ዝግቡ ዙሪያ ለወያኔ ሲሰጥ የነበረውን ድጋፍ ይቀንሳልም ባይናቸው። የወያኔ አገዛዝ የኢትዮጵያን ለመሬቶችን ለአረብ ለህንዶችና ለቻይኖች መሸጡን አስመልክቶ በዜና ማህደራችን መዘገባችን ይታወሳል። የወያኔ እርሻ ሚኒስትር ቅርብ የሆኑ ምንጮች ሰሞኑን እንደገለጹት ወያኔ ለሽያጭ ካቀረበው 2.7 ሚሊዮን ሄክታር መሬት 1.7 ሚሊዮን ሄክታሩ መሸጡን፣ በቀዳሚነትም የተባበሩት አረብ ኤምሬት፣ ሳውዲ አረቢያ፣ ህንድ፣ ቻይናና ደቡብ ኮሪያ ዋና ግዢ ፈጻሚ መሆናቸውንም ገልጸዋል። በተለይ ህንድ ለወደፊቱ ሰፊ መሬት ለመግዛት እቅድ እንዳላት በአዲስ አበባ የህንድ አምባሳደር የነበሩት ዲፕሎማት መግለጻቸውና ከሶስት ዓመት በፊት በ3 ሚሊዮን ብር ህንድ ለመሬት ገዝታ እንደነበረ አሁን ደግሞ 2.3 ቢሊዮን ዶላር እንደጠፋችና ወደፊትም በሰፊው እንደምትቀጥል ተናግረዋል። የፖለቲካ ተመልካቾች 5.2 ሚሊዮን ህዝብ በአስቸኳይ እርዳታ እያየ የሚኖርባት ኢትዮጵያ የራሷን ህዝብ በጠኔ እያሰቃየች ሌሎችን ለመመገብ መሬቷን መሸጧ አሳዛኝ ክስተት ነው ይላሉ። በመለስ ዜናዊ የሚመራው የወያኔ አገዛዝ ከቅርብ ወዳጁና ጎረቤቱ ኬንያ ጋር የዲፕሎማቲክን ካሰላምታ መጀመሩ ታወቀ። ውዝግቡ የተነሳው ባለፈው ሳምንት የግል የሆነው የኬንያ ብሔራዊ ቲቪ ስለ ኦሮሞ ነጻነት ግንባርና ስለ ተዋጊዎቹ በተከታታይ ያቀረበውን ጥናታዊ ፊልም መሆኑን ታውቋል። የመለስ አገዛዝ ቴሌቪዥኑ ጣቢያ ጥናታዊ ፊልሙን እንዳያሳይ ለኬንያ ውጭ ጉዳይ ሚኒስትር ናይሮቢ ባለው አምባሳደሩ በኩል ውትወታና ግፊት ያደርግ እንጂ ቴሌቪዥን ጣቢያውን ፊልሙን በተከታታይ በማቅረቡ በአዲስ አበባ የኬንያ አምባሳደር መለስ ዜናዊና ስዩም መስፍን እናነጋገሯቸውና የኬንያው አምባሳደርም የግል ሚዲያ ጣልቃ መግባትንና ማስገደድ አንችልም ማለታቸው በማለት ምላሽ መስጠታቸው የወያኔ መሪዎችን በአምባሳደሩ መስ መናደዳቸውንና ከኬንያ ጋር ያለው ግንኙነትም ሊሻክር እንደሚችል ማስፈራራታቸውን ታውቋል። የወያኔ አገዛዝ ባለስልጣኖች ለኬንያ ቴሌቪዥን ምላሽ እንዲሆን በሀገር ውስጥ የኦሮሞ ተወላጅ ባለሀብቶችን ከኦነግ ጋር በማያያዝ የእስር ዘመቻ ለመጀመር ማቀዳቸው ታውቋል። ብዙ ወገኖች ወያኔ የኬንያ ግል ቴሌቪዥን ጣቢያን በአራት ተከታታይ ክፍል የኦነግን ወታደራዊ እንቅስቃሴ ማሰራጨቱ እንዳበሳጨውና የቴሌቪዥን ጣቢያ አዘጋጆችን ከማነጋገርና ምላሽ ከመስጠት ከኬንያ የዲፕሎማቲክ ውዝግብ ውስጥ መፍጠሩ እንደሞቀ በሚነገረው የወያኔና የኬንያ ወዳጅነት ላይ ቀዝቃዛ ውሃ ያፈስበታል በማለት ይናገራሉ። የወያኔው ጦር ፍርድ ቤት በስድስት ከፍተኛ መኮንኖች ላይ ከ23 እስከ 10 ዓመት የሚደርስ እስራት መፍረዱ ታወቀ። የወያኔው ጦር ፍርድ ቤት በከፍተኛ መኮንኖቹ ላይ እስሩን የፈረደው ከቅንጅት ጋር ስታሴሩ ተገኝታችኋል የሚል የማስመሰያና የፈጠራ ክስ በማቅረብ ይሁን እንጂ ከፍተኛ መኮንኖቹ በተደጋጋሚ ከምርጫ 97 በኋላ ጦሩ በህዝብ ላይ ያደረሰውን ፍጅት ለምን ተፈጸመ በማለት ጥያቄ በማቅረባቸውና በጦር ውስጥ ያለ ችሎታና ብቃት የማድረግ አሰጣትና ክፍያ አለ፣ የአንድ ዘር በላይነት ነሷል፣ በሶማሊያ አላስፈላጊ መስዋዕትነትን ለምን ይከፈላል የሚል ጥያቄ ሰዎችን ያቀርቡ እንደነበረ ሲታወቅ መኮንኖቹ የመሳሪያ ጥገናና ኤክስፐርት የነበሩ በሀገር ውስጥና በውጭ ሀገር የተማሩ እንደነበረም ተገልጿል። የወያኔ የጦር ፍርድ ቤት ተብየው እስር የፈረደባቸው መኮንኖች ኮነሬል አበራ አስራት 18 ዓመት፣ ሌትናንት ኮነሬል ጎሳዬ ቦጋለ 23 ዓመት፣ ሌትናንት ኮነሬል ተስፋዬ ኃይሉ 21 ዓመት፣ ሌትናንት ኮነሬል ተስፋዬ ለማ 16 ዓመት፣ ሌትናንት ኮነሬል ጌትነት አድማሱ 10 ዓመት፣ ሻምበል ካሳ አሁን ንጉሴ 15 ዓመት መሆኑ ታውቋል። አድማጮቻችን፣ ይህ ዜና የሚተላለፍላችሁ ከፍኖተ ህብረት የኢህአፓ ድምጽ ነው። የወያኔ አገዛዝ በሰሜን ሸዋ የ9ኛና የ10ኛ ክፍል ተማሪዎችን የራሱ ፓርቲ አባልና ካድሬ ለማድረግ የሞከረው ሰይጣናዊ ተንኮል እንደከሸፈበት ታወቀ። አገዛዙ ከደነባና ከእንዋሪ ከተሞች ተማሪዎች የሆኑትንና ከየክፍሉ ከአንድ እስከ 9 የወጡትን በመሰብሰብ በየቀኑ ከሻይና ከቡና ግብዣ ውጪ 50 ብር የውሎ አበል በመስጠት የፖለቲካ ትምህርት ነው በማለት በካድሬነት ለማሰልጠንና የፓርቲ አባል ለማድረግ ያደረገው ሙከራ ተማሪዎቹ እድሜያችን ከ18 ዓመት በታች ስለሆነ በፖለቲካ ፓርቲ አባልነት አንመዘገብም በማለት ምላሽ መስጠታቸው ተገልጧል። የወያኔ ካድሬዎች ተማሪዎቹን ለሀገርና ለወገኑ እንዳያስቡ የጥቅም ተገዥ ሆነው ለወያኔ እንዲያድሩ የሸረቡት ሴራ ማጋለጡ የሚደነቅ ነው የሚሉ ወገኖችም አልጠፉም። የዓለም ምግብ ፕሮግራም በኢትዮጵያ ያለው የምግብ እጥረት እጅግ አደገኛ ነው ማለት የማስጠንቀቂያ ደውሉን በድጋሚ አሰምቷል። የምግብ ድርጅቱ አርብ ዕለት ባወጣው መግለጫ ካለፈው ሐምሌ ወር ጀምሮ በአስቸኳይ ጊዜ የምግብ እርዳታ የሚፈልጉ ሰዎች ቁጥር በ1.3 ሚሊዮን እንደጨመረና የተረጂውም አጠቃላይ ቁጥር ወደ 6.2 ሚሊዮን ከፍ ማለቱን ገልጿል። የምግብ እጥረቱ በተለይ በአፋር፣ በኦጋዴንና በደቡባዊ ኢትዮጵያ የበለጠ ጎልቶ የሚታይ እንደሆነም ገልጿል። የወያኔ አገዛዝ 6.2 ኢትዮጵያን የአስቸኳይ የምግብ እርዳታ ፈላጊ በሆኑበት ሰዓት የእርዳታ ድርጅቶችንና የእርዳታ ማስተባበሪያ ሰራተኞችን ማባረሩ ለችግሩ ደንታ የሌለውና ይልቁንም እርዳታን እንደ ፖለቲካና ኢኮኖሚያዊ እንደዚሁም ወታደራዊ ኃይል ሁሉ በአንድ ዘርፍ ለመቆጣጠር የሚያደርገው ደባ ነው ማለት ሲገልጹ፣ ሌሎች ወገኖች ደግሞ 6.2 የኢትዮጵያ ሕዝብ የዓለም ሕብረተሰብን እጅ በሚያይበት ሰዓት ወያኔ የአረብ ሀገሮችንና የእስያ ሀገሮችን ለመመገብ የኢትዮጵያ ለመር መቸብቸቡ ለሀገሩና ለወገኑ ደንታ የሌለው ትርፍን ብቻ የሚያውቅ ስግብግብ አገዛዝ ነው ማለት አምረው ይተችታል። በቤተ ክህነት ውስጥ የነበረው ትርምስና ቀውስ በመጪው ጥቅምት ወር በሲኖዶሱ ጉባኤ በሚካሄድበት ወቅት እልባት ያገኛል ተብሎ በይደር ከተቀመጠና ቤተ ክህነትን የሚመሩ ስራ አስኪያጅ ከተመረጡ በኋላ ስራችንን መቀጠል አንችልም በሚል ከኮሚቴው መሰናበታቸው ታውቋል። 7 ጳጳሳትና 6 የህግ የአስተዳደርና የፋይናንስ ባለሙያዎች የነበሩበት ኮሚቴ በቤተ ክህነት ውስጥ ያለውን የአሰራር የአባ ገብረ መድኅን ዘረፋና ሙስና እንደዚሁም የዘመድ አዝመድ አሰራርና ሹመት አሰጣጥን አጣርተው ለሲኖዶሱ ያቀርባሉ ተብሎ ሲጠበቅ ተመራጮቹ በፈቃዳቸው አንሰራም ማለት ታቸው ውዝግቡ ሰፊና ጥልቅ መሆኑን አባ ገብረ መድኅንም በቀጥታና በስውር የኮሚቴ አባላትን በማስፈራራታቸው ሊሆን እንደሚችልም ተገልጿል። የቤተ ክህነት ምንጮች በእርግጠኝነት ምን ያህሉና እነማን ከኮሚቴው ራሳቸውን እንደገለሉ መረጃ ባይኖራቸውም ከ7ቱ ጳጳሳት ከአባ ገሪማ በስተቀር 6ቱ ከኮሚቴው ውስጥ ስራ ለመቀጠል ፈቃደኛ ለመሆናቸውን ይገልጻሉ። ይህ የቤተ ክህነቱ ውዝግብን እልባት ለመስጠት የወያኔ ባለስልጣኖችም እንደገና ጣልቃ እንደገቡም ይሰማል። የመለስ ዜናዊ አገዛዝ ህዝብን እያሸበረና እያስጨነቀ ለመግዛት ያመቸኛል በሚል ሰራተኛ ማባረሩን አሁንም እንደቀጠለ ሲሆን በቅርቡ ከአዲስ አበባ ማዘጋጃ ቤት በመቶ የሚቆጠሩ ሰራተኞችን ካባረረ ወዲህ አሁን ደግሞ የቀድሞ የእርዳታና ማስተባበሪያ ኮሚሽን ከሚባለው የወያኔ የአደጋ መከላከያና ዝግጁነት ኮሚሽን ብሎ ከሚጠራው መስሪያ ቤት 700 ሰራተኞችን ያለምንም ጡረታ ማባረሩ ታውቋል። የተባረሩት ሰራተኞች ከ35 እስከ 60 ዓመት እድሜ ያላቸውና ከ15 እስከ 41 ዓመት ድረስ በመንግስት ስራ ላይ የነበሩ እንደሆነ ታውቋል። ሰራተኞቹ እንዲባረሩ በወያኔው ቀንደኛ መሪ በአዲሱ ለገሰ የማባረሪያ ትዕዛዝ መጻፉ ይረጋገጥ እንጂ ለምን እንደተባረሩ የተገለጸ ነገር የለም። ለመስሪያ ቤቱ ቅርብ የሆኑ ወገኖች ግን ወያኔ ሰራተኛውን ያባረረው በፖለቲካ አመለካከታቸውና በዘራቸው እንደሆነ በመግለጽ ድርቅ እና ረሃብ አሁንም በአገሪቱ በተንሰራፋበት ሁኔታ የእርዳታ ማስተባበሪያ ሰራተኞችን ማባረር ለተባረሩ ሰራተኞችና ቤተሰቦች ብቻ ሳይሆን በእርዳታ ፈላጊ ተረጂዎች ላይም ተጽዕኖ ይኖረዋል በማለት ያስረዳሉ። አድማጮቻችን፣ ለዛሬ ያዘጋጀነው ዜና በዚሁ አበቃ።
አሜሪካ ከሚገኙ ሬስቶራንቶች እውቅ ዝና ካተረፉት ውስጥ ምርጥ ተብለው ስማቸው እየተጠሩ ካሉት አባይ ገበያና ምግብ ቤት ዋናው ነው። አባይ ሬስቶራንት ጥራቱን መጨመሩን ለማየት ሰሞኑን እንደ ጉድ የሚታዘዘው የሚጎረድ የበሬ ጎድን ጥብሱን ማየት ይበቃል። በአባይስ ገበያ ስጋ በበረዶ ቤት የከረመ ሳይሆን በትኩሱ የሚዘጋጅ ነው። የትላንቱ የአባይ አቅርቦት ዛሬም አለ ነገም አይቀርም። ነፋኝ፣ ቀበተተኝ፣ ፋቀኝ፣ አቃረኝ አባይ ገበያና ምግብ ቤት ውስጥ አልተሰምቶም አልታይቶም። ኑና ጎብኙን፣ በምግባችን ይደሰታሉ፣ ተመልሰው ይመጣሉ። አባይም ይገደባል፣ ህዝቡም ይመገባል። አባይ ሬስቶራንትና ገበያ።
ማስታወቂያ። በጽዳት ምክንያት አገልግሎቱን አቋርጦ የነበረው የዘነበች እንጀራና ምግብ ቤት ጽዳቱን በማጠናቀቁ የተለመደን በንጽህና የተዘጋጁ ጣፋጭ ምግቦችን ከመልካም መስተንግዶ ጋር እንደገና ማቅረብ መጀመሩን ሲገልጽ በታላቅ ደስታ ነው። እንጀራና ምግብ ቤታችን በዘመናዊ ወጥ ቤት ውስጥ የተዘጋጁ እንጀራና የተለያዩ ምግቦችን ተቀምጦ ለመብላትም ሆነ ይዞ ለመሄድ ተዘጋጅተው ይጠብቋችኋል። የበለጠ ለመረዳትና ለማንኛውም መረጃ በስልክ ቁጥር 202-667-4700 ዘነበች እንጀራ ብለው ይደውሉ። ዘነበች እንጀራና ምግብ ቤት።
ሳምንታዊው የዜና ዘገባ ትንታኔያችን ይቀርባል። በቅድሚያ ርዕሶቹ፣ በመንግስት ሰራተኞች ላይ የምንጠራ ዘመቻው እየተስፋፋ መምጣቱ ታውቋል። በአዲሱ ለገሰ ትእዛዝ 700 ሰራተኞች፣ በሽፈራው ሽጉጤ ደግሞ 50 ፖሊሶች ከስራ ተባረዋል። በወያኔዎቹ የጤና ጥበቃ ሚኒስቴር መስሪያ ቤት ውስጥ ምዝበራው ተስፋፍቷል። መንግስታት ድርጅት ባለስልጣናቱም አውቀዋል። በእርዳታ የገቡ የማጅራት ገትርና የፖሊዮ ክትባት መድኃኒቶች በወያኔ ባለስልጣናት በመሸጣቸው ከ300 በላይ ኢትዮጵያውያኖች ሞተዋል። ዝርዝሩ እንሆ። ወያኔ ለብዙ ዓመታት በመንግስት ስራ ላይ የነበሩ ዜጎችን ማባረሩን ቀጥሏል። በተለያዩ የመንግስት መስሪያ ቤቶች ሲሰሩ የነበሩትን ሰራተኞች ያላንዳች ጡረታና የአበል ክፍያ በባዷቸው እንዲወጡ እንዲሰናበቱ መደረጉ የታወቀ ሲሆን፣ በአዲስ አበባ መስተዳደር የተጀመረው የማባረር ዘመቻ ወደ ሚኒስቴር መስሪያ ቤትና ወደ ክልሎች መዛመቱ ታውቋል። ቀድሞ የእርዳታ ማስተባበሪያ ድርጅት ተብሎ በረሃብና በተፈጥሮ አደጋ ጊዜ ደራሽ ሆኖ ሲሰራ የነበረው በወያኔ አገዛዝ ዘመን ደግሞ የአደጋ መከላከልና ዝግጁ ኤጀንሲ ተብሎ ይጠራ በነበረው መስሪያ ቤት ውስጥ ከ15 እስከ 40 ዓመታት በላይ ያገለገሉ ነበር ሰራተኞች ከስራቸው ያላንዳች ጡረታና አበል ክፍያ መባረራቸው የደረሰን ዘገባ ገልጿል። በአዲሱ ለገሰ ትእዛዝ የተባረሩት እነዚህ ከ700 በላይ የሚሆኑ ነባር ሰራተኞች ያገለገልንበት ዘመን ታስቦ የራሳችን ያጠራቀምነው ገንዘብ ይከፈልን ብለው ቢጠይቁም እንኳን ሰሚ ካለማግኘታቸውም በላይ በአደባባይ የተቃውሞ ሰላማዊ ሰልፍ እናደርጋለን ብለው ቢወጡ አዲስ በወጣ አዋጅ መሰረት እንደ ሽብርተኛ ተቆጥረው ወደ ወህኒ እንደሚወረወሩ ነው ማስጠንቀቂያ የተሰጣቸው። እነዚህ የቀድሞ የእርዳታ ማስተባበሪያ ድርጅት የአሁን አደጋ መከላከያ ዝግጅት ተባራሪ ሰራተኞች ወያኔ በቅርቡ ባዘጋጀው የአባላት ፎርም ላይ እንዲሞሉ በተደጋጋሚ ጊዜ ቢጠየቁም አሻፈረኝ በማለታቸው ለዚህ ችግር የተዳረጉ ቢሆንም አሁንም ድረስ በአቋማቸው እንደጸኑ ነው። በተመሳሳይ ሁናቴ የአዋሳ ከተማ 50 ነባር ፖሊሶችም ለብዙ ዓመታት ሲሰሩ የነበሩና ህጉን እንጂ ፖለቲካ እናውቅም ያሉትን በክልሉ ፕሬዝዳንት ተብዬ ወያኔው ካድሬ ሽፈራው ሽጉጤ ትእዛዝ ከስራ አባረሯቸው ከመሆኑ በተጨማሪ ገና ተከሳችሁ ትጠየቃላችሁ በማለት የአበል ክፍያ እንዳይጠይቁ እያስፈራራቸው ይገኛል። በእርዳታ ከዓለም አቀፍ ድርጅቶችና ከተባበሩት መንግስታት ድርጅት የሚመጡ መድኃኒቶች የወያኔ ባለስልጣናት ኪስ ማደለቢያ የሆነ ህዝቡም ለሞት እየተዳረገ ነው። በኢትዮጵያ ጠፋ የተባለው የፖሊዮ ክትባት መድኃኒትና የማጅራት ገትር መከላከያ መድኃኒት በቅርቡ ከተባበሩት መንግስታት ድርጅት በእርዳታ ወደ ሀገር ውስጥ የገባ ቢሆንም የደረሰበት ጠፍቷል። ስለዚህም የተበላሸና የማያገለግል መድኃኒት ለህዝቡ እየቸበቸቡለት ነው። ከተባበሩት መንግስታት ድርጅት በእርዳታ የተላከው የፖሊዮ የማጅራት ገትር መድኃኒት በወያኔው የጤና ጥበቃ ሚኒስትር ዶክተር ቴድሮስ አድሃኖም ተብዬው ደብዛቸው እንዲጠፋ በመደረጉ ብዙ ዜጎች ለሞት እየተዳረጉ መሆኑ ታውቋል። በጎንደር በጎጃምና በሌሎችም የሀገሪቱ ክፍሎች ውስጥ እጅግ ፈጣን በሆነ መልኩ እየተስፋፋ ያለው የማጅራት ገትር በሽታ ለመከላከል የተባበሩት መንግስታት ድርጅት መድኃኒቱን የላከ ቢሆንም የወያኔ ባለስልጣኖች እንደለመዱት ለግል ኪሳቸው ማደለቢያ የሆናቸው ዘንድ ለጎረቤት ሀገሮች በውጭ ምንዛሪ ሸጠው የኪሳቸውን ከርስ የጎሰሩ ሲሆን ከኛ ከኢትዮጵያኖች ግን ከ300 በላይ ዜጎች መድኃኒቱን በማጣታቸው ለሞት እንደተዳረጉ ከደረሰን ዘገባ ለመረዳት ተችሏል። መድኃኒቱ በግለሰብ ደረጃ ለመግዛት ስለማይችልና ዋጋውም እጅግ በጣም ውድ ስለሆነ የተባበሩት መንግስታት በሽታው ታይቶባቸዋል ለሚባሉ ለአፍሪካ ሀገራት በነጻ እየሰጠ ቢሆንም እንደ ወያኔ ባሉት ግን ጥቅመኛ ባለስልጣናት በኩል እየተቸበቸበ ለህዝቡ ስለማይደርስ ህዝብ ለሞትና ለስቃይ እየተዳረገ መሆኑን የተባበሩት መንግስታት ድርጅት ባለስልጣናት ጠንቅቀው በማወቃቸው ከእንግዲህ ይላሉ የተባበሩት መንግስታት ሰራተኞች፣ ከእንግዲህ ከመድኃኒቱ ጋር የድርጅቱ ሰራተኞች አብረው እንዲጓጓዙ መወሰናቸውን ከዘገባው ለማወቅ ተችሏል። በመጨረሻም በቤተ ክህነት ውስጥ የተጀመረው ንትርክ እሰጥ ገባ አሁን ውስጥ ውስጡን እየነደደ መሆኑን ከውስጥ አዋቂ ምንጮች ጥቆማ ገልጿል። የወያኔ መሪ መለስ ዜናዊ የነፍስ አባት የሆኑትኛው አዛውንት ከግንቦት 8 እስከ 13 2001 ዓ.ም ተመረጠ በተደረገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ተብዬው ስብሰባ ላይ ተቃውሞ ተነስቶባቸው በቤተክርስቲያኑ አስተዳዳሪ ስራ ላይ ችግር የፈጠሩ በመሆኑ ይህንን አጣርቶ ለመጪው ጥቅምት ወር 2002 ዓ.ም በሚደረገው ጠቅላላ ጉባኤ ላይ ሪፖርት እንዲያቀርቡ ሰባት ጳጳሳት ያሉበት ኮሚቴ ቢቋቋምም ፍራትና ድንጋጤ የወረራቸው በመሆኑ ሌላ ለራሳቸው የሚወጉኑና ገመናቸውን ይሸፍኑኛል ያላቸውን በአባ ገሪማ የሚመራ አንድ ሌላ ኮሚቴ መስርተው ስራ የጀመረ ቢሆንም ሁሉም ጳጳሳት የአቡነ ገብረ መድኅንን ተንኮል በመረዳታቸው በገዛ ፈቃዳቸው መልቀቃቸው ታውቋል። የራሳቸውን የስጋ ዘመዶችና የቅርብ ሰዎቻቸው ከትግራይ ቤተ ክህነት ተሰብስበው አምጥተው የቤተሰብ ቤት አድርገው ቤተ ክህነቱን ከመቆጣጠራቸው በተጨማሪ በስውር የራሳቸውን የደህንነት መዋቅር ዘርግተው ሰራተኛውንና ጳጳሳቱን ሲቆጣጠሩ የነበረ ቢሆንም ሁኔታው እየሰፋና እየተስፋፋ በመሄዱ የተነሳ ጳጳሳት በመበሳጨታቸው ችግሩን ለአንዴና ለመጨረሻ ጊዜ ለመቅረፍ ሲሉ ኮሚቴ ቢያቋቁሙም በገብረ መድኅን ገመናዬን ሊወጣብኝ ነው በሚል አባቶቹን እስከ ማስደብደብ መድረሳቸው የሚታወቅ ነው። ይህ ችግር በጳጳሳቱ ላይ ከደረሰ በኋላ በሕዝበ ክርስቲያን ዘንድ እጅግ ከፍተኛ ቁጣ በመሰማቱና በየአደባባዩ ይፋ ተቃውሞ መጀመሩ የተደናገጡ አባ ገብረ መድኅን በጳጳሳቱ ላይ ድብደባ የፈጸሙ ሰዎች ተጋልጠው ለሕግ ይሰጡ በሚል መግለጫ በመስጠታቸው አዲስ በአባ ገሪማ የሚመራውም ሶስት ጳጳሳት ያሉበት ኮሚቴም አባላት ቢሾሙም እንደ ደብዳቤዎቹ አሳልፈው ይሰጡናል በሚል በገዛ ፈቃዳችን ከስራችን ራሳችን አግለናል በማለት የአባ ገብረ መድኅን ትእዛዝ ውድቅ አድርገው ኮሚቴው መበተኑን ከደረሰን ዘገባ ለማወቅ ተችሏል። እኛም ለዛሬ ያዘጋጀን የዜና ዘገባ ትንታኔያችን በዚሁ ይቋጫል። የመጽሐፍ ምረቃ በዓል ማስታወቂያ። ትዝታዬ ስለ ራሴ የማስታውሰው በሚል ርዕስ ከመርሲ ሀዘን ወልደ ቆቂስ የተደረሰውን መጽሐፍ የማስመረቂያ በዓል በደብረ ሰላም ቅድስት ማርያም ቤተ ክርስቲያን 1350 ቡካን ስትሬት ኖርዝ ዌስት በሚገኘው ዛሬ ሰዓቱ 2 ሰዓት ፒኤም ነው። የመጽሐፍ ምረቃ በዓል ትዝታዬ ስለ ራሴ።
ሰነፍ ቢመክሩት ውሃ ቢወቅጡት ከመባል ያድነን። በሃማ ቱማ የሀገርና የወገንን ዋና ዋና ጥቅሞች ለማስከበር ሕይወታቸውን የሰጡ ጀግና ሰማዕት አርአያነት ተረስቶ ዛሬ ፖለቲካው ለራሱ አያውቅ ጠንቋይ ሊባሉ በሚገባቸው ተጨናንቆ የሀገርና የሕዝብ መከራና ሰቆቃ ተባብሶ ይገኛል። የሀገራችንን የወደፊት ዕጣ ለባዕድ መስጠቱ ጅልነት ነው በሚልና የአሜሪካ አዲስ ፕሬዝዳንት ለሀገሩ ጥቅም የቆመ እንጂ የኢትዮጵያ ቤዛ አይደለም ብዬ ትችት በማቅረቤ ማንነታቸው ግልጽ ያልሆነ ኢትዮጵያውያን ውጉስ ከማአሪዎስ ሁን እንጦርጦስ ያወርድህ ኦባማዬን ለቀቅ እያሉ የዘመኑን ኢሜይል መልእክት አሽጎድጉደውብኛል። ሞኝ መካሪውን ባለጌ አክባሪውን አይወድም የተባለውን ያስታውሰኛል። ሕዝብ የራሱን ሀገር መጠበቅ አለበት ተብሏል። ማንም ሀገር ለሌላው ጥቅም ሲል መስዋዕትነትን አይከፍልም። ጣልቃ ከገባም ለራሱ ብሔራዊ ጥቅም ብቻ ነው። በሁለተኛ ዓለም ጦርነት ጊዜ የእንግሊዝ ወታደሮች አጼውን ይዘው ኢትዮጵያ የገቡት ኢትዮጵያን ለመጥቀም እንዳልነበር ሳይውል ሳያድር ሀገራችንን ሊቆጣጠሩ ሲጥሩ የታየ ጉዳይ ነው። የታንዛኒያ ወታደሮች ዩጋንዳን ወረው ጨቋኙን ኢዲ አሚንን ሲያባረሩ የራሳቸውን ጥቅም አስጠባቂ ኦቦቴን መልሰው ከስልጣን ማስቀመጣቸውና ዩጋንዳንም መበዝበዛቸው ይታወቃል። ኦቦቴ ከአሚን ባልተናነሰ የዩጋንዳን ሕዝብ ፈጅቷል። አሜሪካኖች በቪየትናም ትናንትና፣ በኢራቅና አፍጋኒስታን ዛሬ ለሀገሬው አስበው እየሞቱለት ነው የሚሉ ካሉ መቼም ሳይጨፈኑ ሊሞኙ የቆረጡ ብቻ ናቸው። ወያኔም ሶማሊያን የወረረው ለሶማሊያ ሕዝብ ጥቅም ቀርቶ ለኢትዮጵያም ሕዝብ ጥቅም አልነበረም። ያደረሰውንም ጥፋት ዓለም ታዝቧል። ባጭሩ ባለቤቱ ያቀለለውን አሞሌ እንዲሉ ህዝብ ለገዛ ሀገሩ ሊሰዋ ካልተነሳ ማንም ሀገሩን ነጻ አያወጣለትም። ይህን መሰረታዊ ሀቅ መረዳት ያቃታቸው ዜጎች ግን ነጋጠባ ባዕዳን እንዲያውም አንዳንዶቹ የኢትዮጵያ ጠላቶች የሆኑትን ሲማጠኑና እርዱም ብለው ሲወተውቱ ይደመጣሉ። በአሜሪካ ጥቁር ሰው ፕሬዝዳንት ብሎ መመረጡ ታሪካዊ መሆኑ እንዳለ ሆኖ ግለሰቡ አሜሪካዊ እንጂ ሌላ ባለመሆኑ የተመረጠው የአሜሪካንን ጥቅም በቅድሚያ ለማስጠበቅ ነው። በምርጫ ወቅት ተወዳዳሪዎች ከሰማይ ዳቦ እናወርዳለን ማለታቸው የሚጠበቅ ቢሆንም አዲስ የፖለቲካ መስመር እንቀይሳለን የሚለው አፍሪካን በተመለከተ አሮጌውን ፖለቲካ አዲስ ብሎ ሰይሞ መቀጠል መሆኑን በቢል ክሊንተንም ጊዜ ያየነው ነው። የአሜሪካ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን በአሁኑ ጊዜ በአፍሪካ የምታደርገውም ጉብኝት ይህንኑ ያሳያል። በሙስና የተጨማለቁትን የኮንጎውን ካቢላ፣ የአንጎላውን ዶስ ሳንቶስ፣ የኬንያውን ኪባኪና ናይጄሪያን የምትጎበኘው መስመር ለውጡ የህዝብን መብት አክብሩ ብሎ ለመከራከር ሳይሆን በተለይ ሀብታም ከሆኑት ሀገሮች ኮንጎ፣ ናይጄሪያ፣ አንጎላ ጋር የንግድ ግንኙነት ለማጠናከር ነው። አሜሪካ 26% የዘይት ፍጆታዋን የምታመጣው ከአፍሪካ ነው። ወርቅ፣ አልማዝ፣ ዩራኒየም፣ ኮልታን፣ ቡና፣ ካካዎ ወዘተ የሚጫነው ከአፍሪካ ነው። በመሆኑም ከኢኳቶሪያል ጊኒ እስከ አንጎላና ኮንጎ ያሉትን አምባገነኖች እሽሩሩ ማለቷ ቀጣይ ነው። አሜሪካ ራሷ የኮንጎን ማዕድን ውጤት በመፈለጓ ነው የምስራቅ ኮንጎ ህዝብ መከራ ተባብሶ ከመቶ ሺህ ያላነሱ ሴቶች የተደፈሩትና ከአምስት ሚሊዮን ያላነሱ የኮንጎ ተወላጆች ያለቁት። ክሊንተን የተቃቀፈችው መሪ ካቢላ ወታደሮች የዚህ ግፍ ዋነኛ ተጠያቂ መሆናቸው ለማንም ስውር አይደለም። መለስም አሜሪካ ባዘዘው ይጣዳልና ከፍርፋሪው ድጋፍ ይቋደሳል። የኦባማው ባለስልጣን ጆኒ ካርሰን ይህን ግብዝ አረመኔ ለኢትዮጵያ ዴሞክራሲን ያመጣ ብሎ ማወደሱ በባዶ አይደለም። የአንድ ሀገር ህዝብ ጎንበስ አንገት ደፋን ትቶ እምቢኝና አመጽን አስቀድሞ መገኘት ግዴታው ነው። አምላክ ይጠብቃቸው ብሎ በጎችን ደጃ አያሳድሩም። ከተበሉ ጥፋቱ የባለቤቱ ነው። ሀገርም በወሮ በላዎችና ገንጣዎች ስትቦጫጨቅ ከንፈርን እየመጠጡ ወይም የባዕድ ነጻ አውጪ እየጠበቁ መቀመጥ ደግሞ ከስህተትም በላይ ኃጢአት ቢባል ማጋነን አይሆንም። የህዝብን መብት እናስከብራለን፣ ሀገሪቷንም እንጠብቃለን ብለው የተነሱ የፖለቲካ ድርጅቶችም የሀገራቸው የአካባቢውና የዓለም አቀፉ ሁኔታ ባዕዳ ሆኖባቸው ከምስጥረ ስላሴ በባሰ ረቆባቸው ወዳጅና ጠላትን መለየት ተስኗቸው ነጋ ጠባ ድርሳነ ኦባማን ቢያነበንቡ ብሩህ ቀን መቼም የሚመጣ አይሆንም። ተጨባጩን ሁኔታ በሚገባ ሊረዱ ከቻሉም ከሚከተሉት የትግል ግብ አንጻር ምን መደረግ አለበት፣ ከማን ጋር ማበር መተባበር ግድ ይሆናል ለሚሉት ጥያቄዎች ትክክለኛ መልስን መስጠት ይችላሉ። ስለዚህም ከባዕዳን በፖለቲካው መስክ ድጋፍ ለማግኘት መጣርና ሁሉንም ግዳጅና ስራ ለነሱ አሳልፎ ሰጥቶ ነጻነትን ከአሜሪካና ሌላ ቦታ መጠበቅ የተለያየ ጉዳይ መሆኑን ሊገነዘቡ ይችላሉ ማለት ነው። ሞኝ አሞራ የአባቱ ዋሻ ይጠፋዋል እንደተባለው የሀገር ጠላት ተረስቶ ወዳጅ የሚባልበት ሁኔታም ያከትማል ማለት ነው። ለዚህም ነው ኦባማዬ ኦባማዬ በልኩና በቦታው በዚያው ሰውዬ ባለበት ሆኖ የኢትዮጵያን ህልውናና ጥቅም በተመለከተ ግን ከኢትዮጵያ ህዝብ ሌላ ለሀገሩ የሚቆረቆር አለመኖሩን በጊዜ መረዳት የሚያስፈልገው። ለኢትዮጵያ መሰዋት ያለባቸው ኢትዮጵያውያን ናቸው እንጂ አሜሪካ እድሜ ለኦባማ መጥቶ ይሞትልናል ብሎ መጠበቁ ኢትዮጵያዊ ጠባይም ታሪክም አይደለም። የሙሶሎኒ ፋሽስት ጦር ሀገራችንን ሲወር አርበኞች ጦር ጋሻ አልቬን መውዜር ሀገር ፍቅራቸውን ይዘው ተነሱ እንጂ ያውም በጊዜ ያልመጣን የባዕድ እርዳታ አልጠበቁም። ጣሊያን ኢትዮጵያን ሲወር ምዕራብ ሀገሮች ደግፈውታል። ህዝብ በትግሉ ሀገሩን ሊያስከብር ከተነሳና በመስዋዕትነቱ መቁረጡን ካስተጋባ አዳማጭና ረጅም ሊያገኝ ይችላል። ካንጀት ካለቀሱ እምባ አይገድም፣ ደፋርና ጢስ መውጫ ያጣም ሲባል እንደነበረው ሁሉ ህዝብ ቆርጦ ከተነሳ ለሀገሩ ስርየት መፍትሄን ያገኛል። ይህ እውን ይሆን ዘንድ መስዋዕትነትን መድፈርና መክፈል የግድ ነው። ዛሬ ታሪክን እንደ ሰካራም መኪና ነጂ የሚገጩና የሚጨርፈልቁ በዝተዋል። የሀገራቸውን ታሪክ ማወቅ ሲገባቸው አሉባልታና ከለታን የሚያቅፉና የሚነዙ ጥቂቶች አይደሉም። የታሪክ መምህር ነን ባዮችም ከዚሁ ጥፋት ነፃ ሆነው መገኘት አልተቻላቸውም። ለምሳሌ በቅርቡ አንድ አወኩ ባይ ሲጽፍ የህዝብ የካቲት አብዮት መንግስቱን ለስልጣን አበቃው ብሎ የሌባውን ወንጀል በህዝብና በአብዮቱ ላይ ይጭናል። ያ አረመኔ ስርዓት በህዝብ ላይ ያወረደውን ሽብርና ፍጅትም ሸፋፍነው ትዝታቸውን ዛሬም ወንጀላቸውን በመከላከል ሞልተው በመጽሐፍ መልክ የሚያቀርቡ ብቅ ብቅ ብለዋል። በዛሬው ዋና ጠላት ላይ ትኩረት ይደረግ መባሉን በሞኝነት የወሰዱ እነዚህ በሀገር ውስጥና በአድ ሀገር ያሉ በደም የታጠቡ ሽብርተኞችና ወንጀለኞችን ትኩረት ሰጥቶ መታገልና ማጋለጥ አስፈላጊ እየሆነም መጥቷል። ይህ ታሪክን የመበረዙ ጥቃት ለሀገርና ለወገን የተሰዉትን በማክቸልቸል ላይ የተመሰረተ በመሆኑ የትግልም ሆነ የፖለቲካ ይዘቱ ጨቅይቶ ሀቀኛ ገጽታው የሚታይ አልሆነም። ሀገር ማዳኑ ተጋድሎ መስዋዕትነትን ይጠይቃል። አባ ገብረ መድህንን ሳይሆን አቡነ ጴጥሮስን፣ ክህደቱን ሳይሆን እነ ውብሸት ረታን፣ ምህረት ጠያቂውን ሳይሆን እነ ተስፋዬ ደበሳይን፣ ተካልኝና ሙሉጌታ ዜናን፣ ዳሮና ጽጌን ይፈልጋል። ለሀገር መሞት ሕይወት፣ ዳግም ትንሣኤ ልደት የሚሉትን ይሻል። ኦባማ አድነን ባዮችን ሳይሆን ፋኖ ተሰማራ በዱር በገደሉ ትግሉ እንዲጎመራ የሚሉ ጀግኖች የት አሉ ይላል። የፖለቲካና የተቃውሞ ይዘቱ ጎርንቶ ተገኝቷልና ዛሬ ካለው ስርዓት ዋነኛ ተጠቃሚዎች የስርዓቱን ውድቀት ፈላጊዎች መስለው መገኘታቸው እየታየ ነው። ከንቱ በተለጣፊና በተቃዋሚ ድርጅት መካከል ያለው መሰረታዊ ልዩነት ከተበሰበሰ መጨረሻው ከቶም አያምርም። ህዝብም በተለይም ከተሜው ንዑስ ከበርቴውና በየባዕድ ሀገሩ ያለው ይህን ልዩነት መረዳት አቅቶት ለፎከረ ሁሉ ካጨበጨበ፣ ገንዘቡን ከለገሰ፣ የትናንት ጸረ ህዝቦች ዛሬ ታጋይ ተቃዋሚ ነን ሲሉት ንስሐ ይቅደም ካላለ፣ ከመቅጽበት የትናንት ወያኔን የዛሬ አርበኛ ማለት ካልተወ፣ በራሱ ላይ መከራን በማምጣት ቢከሰስ ቢወቀስ ሊቀበል ይገባዋል። ህዝብ እንደ ወያኔ ባለ ሁለት ጉድጓድ አይጥ አይደለምና ላለችው አንዲት ሀገር ሕይወቱን ሊለግስ ሲነሳ በደንባራ በቅሎዎች ሊመራ አይገባውም። ፀሐዩ ንጉሥ፣ ጌቶች፣ ልዑል ራስ፣ ደጃዝማች ብሎ ከመሬት መደፋቱ ዛሬ ዶክተር፣ ፕሮፌሰር፣ ኢንጂነር፣ ዳኛ፣ ጠበቃ በሚል ተተክቶ ራስን በጭፍን ለግለሰቦችና በትግል ተፈትነው ወኔያቸውንና ቁርጠኝነታቸውን ላላስመሰከሩ የመገዛት ባህል መወገድ አለበት። የዴሞክራሲ ትግል አፍአዊ ዘመቻ ሳይሆን በትግሉም በራሱ ይዘትና አካሄድ ለውጥን ያዘለ መሆን አለበት። ለለውጥ ቆመናል እያሉ ስገዱልኝ ማለት፣ ትምክህት ጥበት ማንጸባረቅ፣ ለፍቶ አደሩን ህዝብና ሴቶችን መናቅ፣ ዘረኝነት ወዘተን ማስፋፋት የሚፈቀድ ሊሆን አይችልም። የድርጅትም ድክመት ጥንካሬ በእብድ እሁድ በአንድ አዳራሽ በሰበሰበው ሰው ቁጥር የሚተመን አይደለም። በሞቅ ሞቅ ጊዜ እንኳን ሰው ወፉ ለውጥን ሲያዜም ከመድረክ ወጥቶ መሪ መሆን ከባድ አይደለም። እንዲያውም ላፈጮሌዎች የሚያመች መሆኑን ከፈረንሳይ አብዮት ጀምሮ በሻለቃ መንግስቱም ታይቷል። የድርጅት ጥንካሬ የሚገመተው ባለው መዋቅር፣ ዝግጅት፣ ሙያተኛ አሰራር፣ ዲሲፕሊንና ጽናት ነው። እነዚህን ያጣ ድርጅት ዛሬ ቢገን ነገ ሁኔታው ሲጠጥር የላላ ነውና ይፈርሳል፣ ይበታተናል። በጨለማው ጊዜ ክብሪት መጫር ነው ዋናው። ሲደይን ከጨለማው አልፎ ኮከብን ማየቱና መጽናቱ፣ ይህን ሐቅ ስቶ ለድርጅቶች መፈራረቅና መፈረካከስ ሌላ አልባሌ ምክንያቶችን መፈለግ በራስ ላይ ቀቢጠ ተስፋን ማስፈን ነው። የሆነ ድርጅትንም ብቸኛ መሪ ብሎ ማወደስ፣ የሁሉንም የጋራ ጥረትና ትብብር ከመሻት ይልቅ የሌሎችን መፍረስ በመፈለግ ክፍፍልን ማስፈንም እንጂ ጎጂ መሆኑ እየታየ ነው። ከፖለቲካ እስረኛ አንጻር እንኳ ከእገሌና እገሊት ውጪ ሌሎቹ ይደየኑ ይሰቃዩ ብለው ስማቸውን የማያነሱ ንቁ ነን ባዮች ጥቂት አይደሉም። እኛን ብቻ ደግፉ እንጂ በአጭር ጊዜ የድል ባለቤት እናደርጋችኋለን ብለው ስለ ገፈርሳ ደፈጣ ያወሱንና ዛሬም በየወረቀቱ የወያኔን ወታደር የሚገሉና የሚማርኩልንን አላጣንም። ውጤቱ ባዶ ሆነ እንጂ ደግመን ደጋግመን የሕዝብን ጎራ ድክመት መመርመርና በድፍረት ድክመቶችን አውቆ መፍትሄ መሻቱ ዋና ስራችን ሊሆን የሚገባው ነው። የህዝብ ጠላት ማን ለመሆኑ ህዝብ ምንም ብጅታ የለውም እናም ነው። ስለወያኔ ጸረ ኢትዮጵያዊነት ነጋጠባ መለፈፉ ፋይዳ የለውም። ዜናነቱ ካከተመ አመታት አልፈዋል። ዋናው ጉዳይ የወያኔ አገዛዝ መወገዱ ነው። ይህ ደግሞ የማይሆነው ወያኔ ጠንካራ ሆኖ ሳይሆን ተቃዋሚዎቹ ደካማ መሆናቸው፣ ህዝብ በበቂ ባለመደራጀቱና ትግሉ ባለመጠናከሩ የተነሳ ነው። ለዚህም ነው የላላውን መወጠር ላይ ሁሌም ትኩረት በመስጠት እንደ ጓያ የሚያሽመደምዱንን በነቂስ እያወጣን እናርም እናስወግድ የምንለው። ሰዎችን ያውም በመከራ በበቂ ሳይፈተኑ ጣዖት ደረጃ አናድርሳቸው። ወሬ ታሰረው ማንዴላ አንበል ያልነውም ከዚሁ በመነሳት ነበር። ይህን መገንዘብ ያቃታቸው ግን ገንቢ ጥቆማን በስድብና ዘለፋ ደረጃ ወስደው አቅም ጠፍቶ እንጂ በክብረ ነክ ሊወነጅሉን ቃጥተዋል። ለነገሩ የሀገር አርአያዎች ሞልተው ባዕዳንን ፍለጋ ምን አስፈለገ? ስንት ዓመት በእስር የማቀቁ ጀግኖች የሉንም? እና በራሽ ጠፍተው ነው በርማ ድረስ አምሳያ ፍለጋ ጉዞ ያስፈለገው? ከዚህ ባሻገር ወዳጅን ማስፋት ማበርከት በሚል እባብን ወደ ጉያ ማስገባቱ ጅልነት ከመሆኑ ሌላ ሕዝብና ሀገርን የሚጎዳ ነው ብለን አሳስበናል። ወዳጅን ማን ጠልቶ ግን ተደናግሮ ጠላትን ወዳጅ ብሎ ማቀፉ ለሞት የሚዳርግ ሆኖብን ነው። እየተንገዳገደ ያለውን አገዛዝ በሌላ መንገድ እስትንፋስ ሊሰጡት የተነሱና የፖለቲካ ምርጫቸው ያው ያገዛዙ የሆኑ ክፍሎችን ወዳጅ ብሎ ማቀፉ ብልህነት ሳይሆን አንገትን ለአራጅ ማመቻቸት ነው። በሬ ለአራጁ። ስልጡን ፖለቲካ ራስን ማጥፋት ሆኖ የተገኘው ለዚህም ነው። ፖለቲካ ብለው ኃላፊነት የጎደለው ትንተና እያቀረቡ የአስመሳይ ጠንቋይ ክታብ መፍትሄ የሚያቀርቡትም ትግሉን እያዳከሙት ነው። የወያኔ አገዛዝ ተቃዋሚ ነን ያሉትን ማደናቀፉ የሚጠበቅ ነው። ጠልፎ ሊጥላቸው መቃጣቱ ለህልውናው አስፈላጊ ነው። በዚህ ላይ ማማረሩ መፍትሄ አያመጣም። ዋናው ድክመት ውስጣዊ ነው። ለጠላፊ መመቻቸቱ ነው ጥፋት። ድርጅቶች ራሳቸውን ከጥቃት ሊከላከሉ አልቻሉም። ድክመቶችን አውጥቶ መፍትሄ መሻት ተገቢ ቢሆንም ገበናን በአደባባይ አስጥቶ ለጠላት ራስን ሰለባ ማድረግ ደግሞ ትግልን የሚጎዳ መጃጃል ነው። በወንድሜ ግንባር ደም አልይበቱ የከርሞ ወሬ ሆኖ ቀርቶ ሲያዛዝነን፣ ሚስጥር የባቄላ ወፍጮ አይደለም የተባለው ደግሞ ተዘንግቶ የድርጅቶች ውስጣዊ ይዘትና ችግር በየራዲዮው በወያኔ ጋዜጦች የሚተላለፍ ሆኗል። በአሁኑ ጊዜ በመግለጫና በድረገጽ ፋልቶ ከኃላፊነት አልባ በሆኑ ግለሰቦች አማካይነት የድርጅቶች ገበና ተሰጥቶ ወያኔ እያገላበጠው ነው። የወያኔ ድረገጽ የሆነው አንዱና አዲስ አበባ የሚታተም ሌላ የነሱ ጋዜጣ በተደጋጋሚ የአንድ ድርጅትን አሳፋሪ ንትርክና መግለጫ እያተሙ በመዋረቅ ላይ ናቸው። ሌሎች ደግሞ ተቃዋሚን ደገፍን ብለው ተቃዋሚን ሲሰድቡ፣ መሪዎችን ሲዘልፉና ክፍፍልን በማስፋፋት ወያኔን ወደዱም ጠሉም ሲጠቅሙ እየታዩ ናቸው። ግርግር ለሌባ ያመቻል ነውና የወያኔ ሰርገው ገቦች አመችና መርቂ ክፍተትን አግኝተው አፍራሽ ተልእኳቸውን እያካሄዱ ናቸው። ጥፋቱ የማን? የወያኔ ሳይሆን የድርጅቶች የራሳቸው የራሳችን ነው። ይህ መታወቅና መታመን አለበት። ቅራኔን አያያዝም አልቻሉም ብለው የቀድሞዎቹን የሚወቅሱ ዛሬ ራሳቸው ችግራቸውን በውስጣቸው በአግባብ ይዘው በመፍታት ፈንታ የጠላትን ልብ በደስታ በሚሞላ መንገድ በየአደባባዩ እየተወነጃጀሉ ይሰነጣጠቃሉ። ማን ተጠያቂ? የድርጅትን ምስጢር መያዝ መቻል መጀመሪያ ነው። ለህልውና ወሳኝ ጉዳይ። በርካታ በባዕድ ያሉ መጤ ፖለቲከኞች ጥራዝ ነጠቅነትን አዝለዋልና ያሉበት ሀገር የፖለቲካ አየር በኢትዮጵያም የሚነፍስ ይመስላቸዋል። የኢትዮጵያ አየር መከራንና ሰቆቃን፣ ላብና ደምን፣ ግፍና ስቃይን የሚከረፋ መሆኑ ማወቅ ተስናቸዋል። ህዝብ ይላሉ እንጂ የህዝብ ብሶት ለነሱ ባዳ ነው። ከብዙሃኑ አንጻር ሲታዩም የደላቸው ሀብታሞች መሆናቸው መጠቀሱ አግባብነት ያለው ነው። በባዕድ ሀገር ያለው ነጻነት በሀገር ያለ ይመስል ግልጽነት በሚል መርህ የድርጅትን ምስጢር በየአደባባይ ሲያሰጡ ወያኔ ተጠቃሚ ይሆናል። ግልጽነት ብለው ባመጡት ግልበኝነት ጮሌው ወያኔ ሳሩን ያጭዳል፣ አበባውን ዜጋ ይቀጥፋል፣ ያፍናል፣ ያጠቃል። የድርጅቶች እቅዶች በእንጭጩ የሚቀጩበት አንዱ ዋናው ምክንያት ይህ ነው፤ ምስጢር ሊጠበቅ ባለመቻሉ። የሀገራችን ትግል በባዕድ ሀገር መድረኮች እና ስብሰባዎች በድረገጾች ደረጃ ተወስኖ የሚካሄድ ቢሆን ኖሮ ምስጢር የሚለው መጥበቁ ባላስፈለገ ነበር። ትግላችን ግን በሀገር ቤት ከሆነ መሆንም አለበትና በሀገራችን ያለው አገዛዝ ደግሞ አፋኝና ጨፍጫፊ ነውና ምስጢር አልባ ትግል ከንቱ ከመሆኑ አልፎ ሊታገሉ የሚጥሩትን ያስጠቃል፣ ያስገድላል። እነገሌን አደናግረን እንጠቀምባቸውን የይፋ ውይይት እነገሌ ራሳቸው እየሰሙት ነው። ያሳዝናል ወይስ ያስገምታል? ትግልም ሲባል በተደጋጋሚ እንዳልነው አገዛዙ በሚከፍተው በር ገርበብ ብሏል ብሎ ዘው ብሎ ከወጥመድ መግባት ሳይሆን አገዛዙን በሚያስጨንቅና በሚያሸብር ደረጃ ትግልን ማካሄድ ነው። በኑሮ ውድነት ዙሪያ በደቡብ አፍሪካ በሰሞኑ የተካሄደው ትግልና አድማ የቅርብ ምሳሌ ነው። የኛዎቹ የኑሮ ውድነት ሳይነካቸው ቪላ ሲገነቡ ሲገዙ ማየት ተገደናል። ለዚህም ነው ህዝብ የራሱን ስርየት በራሱ ለማስፈን ህዝብ ቢጭኑት አህያ ቢወጡበት ፈረስ ሆኖ መገኘት ማቆም ያለበት። ለጭቆናና በደል ቻይነትና ትዕግስት የሰው ልጅ ሰብእና ይጻረራል። ለዚህም ነው ህዝብ ጠላቱን ማወቅ ብቻ ሳይሆን ባለው አቅምና ችሎታም ጠላቱን ማቸነፍ እንደሚችል እምነት እንዲኖረው ማድረግ የሚገባው። ጠላትን መጥላት ብቻ አይበቃም። ጥላቻን መሰረት አድርጎ ታግሎ ማስወገድ ያስፈልጋል። ምን አቅም አለን ሮሮ ስህተት ነው። ኃይል የህዝብ ነው የሚለው ባዶ መፈክር አይደለም። ህዝብ በተደራጀ መልክ አገዛዙን ማሽመድመድ ይችላል። በቅርቡ አንድ ተቃዋሚ በሉኝ ባይ የወያኔ አገዛዝ አባል የነበረ ግለሰብ የኢትዮጵያን ጦር አትከፋፍሉ ብሎ ሊያስጠነቅቅና ሊመክር ሲሞክር ተደምጧል። በዚህም ሰልፉ ከማን ጋር መሆኑን ዳግም አረጋግጧል። በተገላቢጦች ነው ሐቁ። ህዝብ ድልን ይቀዳጅ ዘንድ ወይም ለማሸነፍ የወያኔን ጦርና ያፈና ኃይል መከፋፈልና አቅመቢስ ማድረግ ያስፈልገዋል። ወታደሮችና መኮንኖች ለወያኔ መታዘዝን ትተው ከህዝብ ጎን እንዲሰለፉ እንዲያምፁ መቀስቀስም ግዳጅ ነው። የወያኔ ጸረ ኢትዮጵያ አገዛዝ በስልጣን ያለው በአፈና ኃይሉ ጦር በመጠቀም ነውና ይህን መመኪያውን መከፋፈልና ማዳከም የትግላችን ዋና ሥራ ነው። ወያኔው አጉል ተቃዋሚ በመሠረቱ የወያኔ ሥርዓት እንዲቀጥል ፈላጊ ነውና ጦሩን አትከፋፍሉት የሚል መሰሪ ጥሪውን ለሀገር ያሰበ መስሎ አስደምጧል። የሐሳዊ መሲህ መፈክሮች ብዙ ናቸው። ነቅተን ሐቀኛውን ከአደናጋሪው መለየት መቻል አለብን። በትግል ለተሰማራ ወይም ሊሰማራ ለቆረጠ ሕዝብ ከፊቱ ጽልመት የሆነ አረመኔ ጠላት ለተደገደገበት ሕዝብ ከግቡ ለመድረስ ሲነሳ አንዱ ትጥቁ ታሪኩ ነው። በደም የተገበየውን ታሪክና ቅርስ የራሱ ማድረግ አለበት። ታሪኩን ማስከበር ይገባዋል። የኢትዮጵያ ጠላቶች በሞላ በቅድሚያ ሩምታቸውን የሰደዱት በሀገራችን ታሪክ ላይ ነው። የዚህን ሐቅነት ከሙሶሎኒ ግራዚያኒ ጊዜ እስከ ወያኔ ጠባቦች ዘመቻ ያየነው ነው። ታሪክን በአንድነት ማጠናከሪያና መሠረትነት መጨበጥ ማስከበር ከተቻለ የሕዝብ የጋራ ትግል እውን ይሆናል። ከጥንት ጀምሮ እስከ ቅርብ ጊዜ ድረስ ደግሞ ስንቱ ጀግና ሕይወቱን የለገሰበት የለገሰችበት መራራ ትግል ተካሂዷል። ብዙ ተመክሮ ተገብይቷል። ይህን ሰፊ ተመክሮ የሚያክቸለችሉ ሕዝብን ቅርስ ያሳጡታል፣ ትጥቅ አልባ ያደርጉታል። ከድልም ከሽንፈትም ከድክመትም ጥንካሬም እንዳይማር አድርገው እና አውረው ለአረመኔ ጠላት እርቃኑን አጋልጠው ይሰጡታል። ለዚህም ነው በበኩላችን የታሪክ ቅርስና ዕቅን በተመለከተ ከሐሰት ነጋዴዎች ጋር ግብግብ የገለጥ ይቀጠል ነው። የተሰዋው ትውልድ ቅርስ ለሚታገለው የዛሬ ትውልድ ትጥቁ ነው። የአሁኑ ወቅት በርካታ ፖለቲከኞች የሀገራቸውን ሳይሆን የባዕዱን ታሪክና ቅርስ ያውቃሉ። ትናንት የተካሄደውን ትግል በተመለከተ ያላቸው ግንዛቤ ገለባ ነው። በመሆኑም የወያኔን መሠረታዊ ይዘት በተመለከተ ወያኔን ከውልደቱ ጀምሮ በመታገል የተከፈለውን ዋጋ ማን ኢትዮጵያን ሲያደማ እንደነበር ወዘተ የሚያውቁት የለም ማለት ይቻላል። የድርጅት ሰፊ ተመክሮ እያለ የትናንቱን ስህተት ይደግማሉ። አስመሳዩና በተለምዶ አነጋገር የመንደሩን አውደል ላይ በቆራጥ መሪነት ይወስዳሉ። መራራው ትግል ምሬቱ ምን ላይ መሆኑን አያውቁም፣ ለማወቅም አይፈልጉም። ለማወቅ ከመጣር በፊት አውቀናል ብሎ ሰበካ መጀመሩን ይመርጣሉና የተባ ምላሳቸው ብረት መጨበጥን ይተካል። ባጭሩ ስለ ትግል የማያውቁ የትግል ቅኔ ሊያስረዱን ቦታ ይይዛሉ። ይህ መቆም አለበት። ይህን ስንል ደግሞ ያው እንደተለመደው እኛ ብቻ አዋቂ ብለው ተሰይመው ሰደቡን የሚሉ አይጠፉም። የደምዳሜ ስህተት ነው። ገንቢ ሂስና ጠቃሚ ጥቆማ የሚያቀርብ ወዳጅ እንጂ ጠላት አይደለም። አማርኛነቱ አጠያቂ ቢሆንም በእውነት ከሀገር አንታገል ካል መማማር አለብን። ሁሉም የሚያውቀውንና ተመክሮውን ማስተላለፍ አለበት። የዚያ ቆራት ትውልድ ተመክሮ በሆነ ምክንያት የሚጎመዘዛቸው ካሉ በቅርቡ ከ1997 ዓመተ ምህረት ምርጫና ትግል እንኳ ብዙ ተመክሮ በመገብየት ዳግም ከመሰል ስህተት ሊርቁ ይችላሉ። ለቀጣዩ ትግል ምን መንገድ በነማን መሪነት ለሚለውም አሁን እየተሰጠ ካለው መልስ የተሻለና የተስተካከለ መልስ መስጠት ይቻላቸዋል። አለበለዚያ ስህተት እየተደጋገመ ግርግሩ እየደመቀ አስመሳዮች መድረክ እየነጠቁ ወዳጅ ያልሆነው እየታቀፈ ድርጅቶቹም በአደባባይ ራሳቸውን እያቀለሉ እየተነካከሱ በስጭትና ቀቢጠ ተስፋ ይሰፍናል። መክፈልት ሲሉ መቅሰፍት፣ ጠላቶቻችንም ይፈነድቃሉ። ለዚህም ነው ሰነፍ ቢመክሩት ውሃ ቢወቅቱት ከመባል ያድነን ማለት የተገደድ ነው።
ከኖርዌይ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ወጣቶች ክንፍ ድርጅት የተሰጠ መግለጫ። የኢህአፓ ወጣቶች ክንፍ ድርጅት ኖርዌይ የቀደምቶቹ የትግል ጀግኖቻችን ጽኑ ዓላማ፣ መስዋዕትነት፣ ትርፎች የተለሙለት የተነሱለትና የታገሉለት የረጅም ራዕያቸው ውጤቶች እንዲሁም ከልብ ለአገርና ለህዝብ የመኖር ጥልቅ የጉዘት ፍሬዎች በሆኑ ወጣት የትግል ተረካቢ ኃይሎች የተቋቋመ መሆኑን አምኖበት ተቀብሎታል። በዘር በጎሳና በሃይማኖት ያልተከፋፈለች የዜጎቿ መብት በሚገባ የተከበረባት አንዲቷን ዴሞክራሲያዊና ሉዓላዊት ኢትዮጵያን ማየት ለአገሩ ግድ የሚለው ዜጋ ሁሉ የሚናፍቀው ሀቅ ነው። ይህ ደግሞ በአንድ ጀመር የሚወርድ መግነጢስ ሳይሆን በጋራ በመወያየት በመደራጀትና በመታገል የሚገኝ የሁሉም በጎ ዜጋ ርብርቦሽ ውጤት ነው። ለዚህም የአፓ የከፈተለት ይህን ድንቅ የታሪክ አደረጃጀት ለትግላችን ምልውነት ታላቅ እርምጃ ነውና የኖርዌይ ወጣት ክንፍ አባላት በእጅጉ ያወድሰዋል። ይህም ብቻም አይደለም፣ ክንዱን አንስቶ በጋራ ያራምዳል። እኛ የክንፉ አባላት ፓርቲያችን በድቡሽ ላይ ያልቆመ ግልብና ስሜታዊነት የሌለበት በጽና የዓላማ መሰረት ላይ የቆመ ከመሆኑን ባሻገር በኢትዮጵያ ታሪክ የዘመናዊ ፖለቲካ ፓርቲ ፈርቀዳጅ ሆነውና ለዓላማው ከሶስት አስርተ ዓመታት በላይ ታግሎ እንደ ወርቅ በነጠረው ጽኑ የትግል ታሪካችን ስር መደራጀታችን አንድም ክብር፣ ሁለትም ታላቅ ኃላፊነት መሆኑን ጠንቅቀን እናውቃለን። በመሆኑም በኖርዌይ የምንገኙ ወጣት ክንፍ አባላት የወያኔን ጭፍን አገዛዝ ለማስወገድ በሚደረገው ትግል ላይ በሀገርና በውጭ ከሚገኙ ወጣት ጓዶቻችን ጋር በሙሉ ኃይል ለመታገል የተነሳን ሲሆን ለአገሩ ግድ የሚለው ወጣት ዜጋ ሁሉ በኢወክን ተደራጅቶ የበኩሉን ድርሻ እንዲወጣ የትግል ጥሪያችንን እናስተላልፋለን። እናቸንፋለን። የኢህአፓ ወጣት ክንፍ ድርጅት ኖርዌይ።
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የወጣት ክንፍ ኢወክንድ አባላት ከፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ጋር ነሐሴ 6 ቀን 2001 ዓ.ም ያደረጉት ውይይት።
ለዛሬ ውይይታችን መነሻ ምናደርገው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓ ባለፈው ሳምንት ካወጣው መግለጫ በመንደርደር ነው። ያው እንደተለመደው የወያኔ 18 ዓመት የኢትዮጵያን ክብርና ልዕልና መሸጥ የተለመደ ሆኖ ሳለ አሁን ደግሞ በቅርብ ከመግለጫው እንደተረዳነው 1.6 ሚሊዮን ሄክታር መሬት ለባዕዳኖች አሰልፎ በካሽ እየቸረቸረ የሚገኝበት ሁኔታ ያለ። ይህ ብቻ አልበቃም፣ ደግሞ ከምድሩ ላይ ሰውን እያፈናቀለ ነው። ይህንን በወጣቱ እይታ ምን ይመስላል? እስቲ አማረ ቀጥል።
በጣም አመሰግናለሁ። የኢትዮጵያ ህዝባዊ ፓርቲ የኢትዮጵያን አርሶ አደሮች እየተፈናቀሉ ለህንድ፣ ለሳውዲ አረቢያ፣ ለቻይና የመሰጠቱን ጉዳይ በተደጋጋሚ መግለጫው ጠቁሟል። ከዚህም በተረፈ ደግሞ በኢትዮጵያ የተፈጥሮ ሀብት ላይ በዝርዝር ማለትም እንደ የውሃ ሀብታችንን በተመለከተም በተገቢው መንገድ አስቀምጧል ድርጅቱ። እንግዲህ እንደ ሁኔታውን መከታተልና እንደ ሰሜው ነው። በተደጋጋሚ ጊዜ ድርጅቱ ጮኋል። እኛ ደግሞ ከዛ የተለየ ነገር አይደለም የምናየው። በአጠቃላይ ይሄ ስርዓት በፖሊሲ ደረጃ ሀገርን እያጠፋና እያወደመ እየሸጠ መሆኑን ነው የምንረዳው። የኢትዮጵያ ወጣቶች በየአረብ ሀገሩ ይሸጣሉ። የኢትዮጵያ መሬት እንደ ቡና ቁርስ እየተቆረሰ ለአላፊ አግዳሚ ይሰጣል። የኢትዮጵያ የውሃ ሀብት የኢትዮጵያን ጥቅም ባላስጠበቀ ሁኔታ ይህ እየተሸጠ ነው። ኢትዮጵያ ታሪክ ይሸጣል። የማንነታችን መገለጫ ሁሉ ቅርሳችን ሁሉ ሳይቀር አደባባይ ተሰጥቶ እየተነገደበት ያለ መሆኑን እናውቃለን። እንግዲህ አሁን ላነሳው ጥያቄ መሬ ወደ መሬቱ ላይ ስንመጣ ሀገራችን ውስጥ ያለ ዋነኛ ተፈጥሯዊ ሀብት መሬት ነው። ለህዝባችን የህይወት ዋስትናና ለሀገራችን ሁለንተናዊ እድገት ቁልፍ የሆነው የእርሻ መሬት በውስጡ ይካተታል ማለት ነው። ለዚህ ነው ከሀገሪቱ ጠቅላላ ህዝብ ውስጥ 85% በእርሻ ላይ በተመሰረቱ የኢኮኖሚ እንቅስቃሴዎች ከሚገኝ ገቢና ምርት ህይወቱን የሚያኖረው ማለት ነው። ኢትዮጵያ መሬትን ስናነሳ በዋነኝነት የመሬት ይዞታና ፖሊሲን እንመለከታለን። በዚህ በወያኔ ስርዓት ውስጥ ማለት ነው። አሁን በሀገራችን ውስጥ በወያኔ በስራ ላይ ውሎ የምናየው መሬት ፖሊሲ ለእርሻ ምርትና በግብርና ዙሪያ ለሚኖር የልማት እንቅስቃሴ ምቹ ካለመሆኑ በላይ ጎጂነት የሚያመዝን ሆኖ እናገኘዋለን። ልንተችበትም ይገባል በዚህ ላይ ስናነሳ ማለት ነው። በተለይ ሀገራችን ካለችበትና በተከታታይ ለበርካታ ዓመታት ህዝቧን ለመመገብ አለመቻል ሁኔታ ከዚህም ጋር ተያይዞ የሚራበውን ህዝባችን ህይወት ለማዳን ሲባል የውጭ ዓለም እርዳታ የመለመን እና በሱም የመተማመን አሳፋሪ ልማድ ውስጥ በምንገኝበት ሁኔታ እና በዚህ ሳቢያ እያደገና ስር እየሰደደ የመጣውን ተረጅነትና ጥገኝነት አሸማቃቂ ስነ ልቦናዊ ተጽዕኖ ማስወገድ ያልቻለበት ሁኔታ ላይ መድረስ ይሄ ግልጽ ያለው ሁኔታ ነው። አሁን ያለው የመሬት ፖሊሲ በቂ የባለቤትነት ዋስትናም ስለማይሰጥ አርሶ አደሩና በእርሻው ክፍለ ኢኮኖሚ መሰማራት ለሚፈልጉ ሁሉ የዋስትና ማረጋገጫ ስለሌለው በይዞታ የተሰጠው መሬት ሊሸጋሸግ ለሌላ ሊዛወር ሊቀማ የሚችልበት ሰፊ በር ለወያኔ የከፈተ ነው። እንግዲህ ለዚህ ነው አሁን በተነሳ ኢትዮጵያ ህዝባዊ ፓርቲ ባወጣው መግለጫ ላይ ጭምር ሰሞኑን በቤኪ ማጅ ዞን የገበሬዎችን መፈናቀል የተመለከትን እንደሆነ ግብር እየከፈሉ ከሚኖሩበት የእርሻ ቦታና አካባቢ ተነቅለው እንዲባሩ የተደረገ ቦታቸውም ለፖለቲካ ትርፍና ለገንዘብ ጥቅም በኢንቨስትመንት ስም ለባዕዳን ሰጠው። እንግዲህ ምን ማለት ነው? እንደ አንድ ህዝብ ስናየው ህዝባችን አሁንም በሀገር ውስጥ ስደተኛ መሆኑን፣ በማዕድ ቀላጭ መሆኑን፣ በንብረቱ ደጅጥ የሚሆንበትን ሁልጭ አድርጎ ያሳየናል ማለት ነው። የባለቤትነት መብት የለውም ማለት ነው። ሀገራችን ውስጥ ያለው ዋነኛ ተፈጥሯዊ ሀብት መሬት ነው ካልን አርሶ አደሮችን ሌሎች በእርሻ ልማት ላይ መሰማረት የሚፈልጉ ወገኖች በሙሉ ልብ እንዲሰሩና የተሻለ አስተዋጽኦ እንዲያደርጉ በእርሻው መሬት ላይ በቂ የሆነ ህጋዊ የባለቤትነት ዋስትና ሊኖራቸው ሲገባ አሁን በስራ ላይ ያለው የወያኔ የመሬት ፖሊሲ ይህንን ዋስትና የማይሰጥ በመሆኑ ብዙ ቁጥር ያላቸው በውስጥም በውጭ ያሉ የተማሩ ኢትዮጵያን ገንዘባቸውን፣ እውቀታቸውን በእርሻ ልማት እንቅስቃሴ ላይ መዋል ሲችሉ በፖሊሲው ማነቆ የተነሳ ምንም ማከናወን ያልቻለበት ሁኔታ እና የእርሻው ክፍለ ኢኮኖሚ ምርትም ያሽቆለቀለበት ብቻ ምሰራ እኮ እንደ ጓሮ ጎመን ህዝባችንን ረሃብ እየከረደደ መገኘቱ የአደባባይ ሚስጥርና ልመናችን ሰው ዓለም የሚያውቀው ነው። የባለቤት የመሬት ባለቤትነት የወያኔ መንግስት በመሆኑ መሬትም በተሰነኝነት ያዘው አሳብሮንም ያዘው እሱ በመሆኑ በመሬት ዋስትና ወስዶ ብድር መበደር ራሱንም ሀገርን በሚጠቅም የልማት ስራ ላይ ለመዋል ባለመታደሉ በደሃ አርሶ አደርነት እድሜው እንዲገፋ ይገደዳል ማለት ነው። ኢትዮጵያ ገበሬ አሁን የምናየው ይሄ ነው። 10 ሚሊዮን ህዝብ ነው ኢትዮጵያ ውስጥ የተራበው። የሚበላው ከዛ ውስጥ ይሁን ስድስት እንግዲህ ደጋግመን ብለነዋል፣ ስድስቱ በውጭ እርዳታ ላይ ነው። እዛ ውስጥ ሁለቱ በውጭ እርዳታ ነው፣ አራቱ ደግሞ ቀንና ምሳ እራት የለውም። የመሬት ባለቤትነት የመንግስት በመሆኑ ገበሬው በቢሮክራሲ ውጣ ውረድ፣ መጉላላት፣ መንገላታት የሚደርስበት እንደሆነ ግልጽ ነው። መንግስታዊ አገልግሎቶችን ሆነ ማንኛውም ህጋዊ መብቶች ጠይቆ እንዳያገኝ፣ አጥብቆ እንዳይከራከር፣ መሬት የመነጠቅ የመሳሰለው ማስፈራሪያ ስለሚደርስበት ገበሬው ወያኔ የሚፈልገውን እንዲፈጽም ማስገደጃ መሳሪያ አድርጎ ነው የሚጠቀምበት መንግስት ተብዬው ማለት ነው። እና በመሬቱ ተጠቅሞ ወይም ሊያገኝ የሚገባውን ነገር አላገኘም ማለት ነው። ዘለን ደግሞ እንሂድ። አሁን ቅድም ባነሳው ላይ የውሃ ሀብታችንም መልከል የኢትዮጵያ ብሔራዊ ውሃ ሀብት አያያዝና አጠቃቀም ፖሊሲያችን በወያኔ ስናየው ምንድን ነው? 85% የሚሆነው የታላቁ አባይ የሚወርደው ከኢትዮጵያ እንደሆነ ግልጽ ነው። ዋናው ተጠቃሚ ግብጽ ናት። ኢትዮጵያ ተፈጥሮ በለገሳት የውሃ ሀብት አባይን ጨምሮ ማለታችን ነው ያላትን የባለቤትነት መብት በተገቢ ማረጋገጥና ጥቅም ላይ በዋል በወያኔ ፖሊሲ ምክንያት አልተቻለም። ይህ 9% ነው። እሱንም የምጠቀምበት የተባለ አሁን እንደምታዩት ነው። መብራት በየ አካባቢ የጠፋበት ሁኔታ ነው። የተፈጥሮ ሀብት ፖሊሲ፣ የትምህርት ፖሊሲ፣ የውጭ ግንኙነት ፖሊሲ፣ የጤና ፖሊሲ፣ የልማት ፖሊሲያችንን ስንመለከት ዝንጀሮ የተጫወተበት ክምር ነው በኢትዮጵያ ውስጥ ያለ የሚመስለው። እንግዲህ ሀገር ሊመራ በጭራሽ የማይችል ቡድን በስልጣን ላይ ተቀምጦ ሀገርን ወደ አዘቅት እየመጣ በመሆኑ እንደ አንድ ዜጋ አሁን እዚህ ላይ ውይይት የምናደርገው ይሁን ክንታባለ ይህንን ግንዛቤ ውስጥ ወስደን ሀገርና ህዝብ እየተሸጠ ታሪክ እየተቸረቸረበት እየተነገረበት በመሆኑ በትራቆተ ፖሊሲ የደህየውን ህዝብ መልሶ እየሸጠው በመሆኑ ወያኔ ነገ አባይ ውሃ በችልፋና እየተመተረ እንደሚሸጥልን ጥርጥር የለው። በአሁኑ ሰዓት ኮመን እንዳንድ ኢትዮጵያዊ የሀገራችንን ሉዓላዊነት ማስከበር፣ የኢትዮጵያን ህዝብ ጥቅም ማስከበር፣ መብታችንን ማስከበር ከዚህ ስርዓት ጋር ትንቅንቅ የምንገባበት ወቅት በመሆኑ ለዚህ ዝግጁነታችን በማረጋገጥ የዚህ ስርዓት ጠቅላላ ፖሊሲው ሀገርና ህዝብን የሚያጠፋ በመሆኑ እንዳንድ ኢትዮጵያዊ ቆመን ልንጋፈተው የሚገባበት ወቅት መሆኑን እጅ ለእጅ ተያይዘን የኢትዮጵያ ህዝብ፣ የኢትዮጵያ ወጣቶች እጅ ለእጅ ተያይዘን መታገያችን ወቅት አሁን መሆኑን ለማስገንዘብ ነው። አመሰግናለሁ።
አድማጮቻችን፣ ባለፈው ረቡዕ በፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ወጣቶች ክንፍ ድርጅት ጋር ያደረግነው ውይይት ሰፋ ያለው ነው። ሙሉውን ቃለ ምልልስ ለማዳመጥ ከፈለጋችሁ በፍኖተ ዳቶርግ ወይም በደብተራው ድረገጽ ላይ ማግኘት የምትችሉ መሆናችሁን በትህትና እንገልጻለን። በተጨማሪም የኢሃፓ ወክንድ አመራራና አባላቱ በተለያዩ ጉዳዮች ላይ የሚያደርጉትን ውይይት በቀጥታ ወይም ላይቭ www.scantv.org ዛሬ ቅዳሜ በዋሽንግተን ዲሲ አቆጣጠር በ6 PM ለማየት የምትችሉ መሆናችሁን እንገልጻለን። አስታውሱ፣ አትርሱ። www.scantv.org ዛሬ ቅዳሜ በዋሽንግተን ዲሲ አቆጣጠር በ6 ወይም 6 PM ለማየት የምትችሉ መሆናችሁን በድጋሚ እንገልጻለን። የአፓ ወክንድ